ਸੁਰਮਲ ਵਾਰੀ।
ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ጳጉሜ 3 2015 ዓ.ም ተመረጥ ዝግጅታችን ጀመረ። የኢትዮጵያ ወታደሮች በቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሃን ዜጎችን መግደላቸውን ነዋሪዎች ማስተዋወቃቸው ተሰምቷል። የዚህ ጉዳይ ዝርዝር በመሽቱ ስርጭታችን ይሰማል። በሌላ ዜና ደግሞ በመቀለው ሰልፍ የታሰሩ የፓርቲ አመራሮች በዋስ እንዲወጡ ፍርድ ቤት ቢወስኑም እስካሁን እንዳልተለቀቁ ተሰምቷል።
አላገኘናቸውም። በቃ ትላንት ከታሰሩበት መች እንደቀየሩ አላየንም። አጣናቸው እና በሰው ያሉበት ቦታ አጠያይቀን ስንሄድ ደግሞ አናስገባም አሉ። የሉም አይደል? በቃ አናቅም፣ ዞር በሉ ነው የሚሉ። የት እንዳሉ አናቅም።
በፖሊስ ተይዘው ከታሰሩ የመቀሌው ሰልፍ አስተባባሪዎች አንዱ ፍቅር አሸብርን እህት ትዕበ አሸብርን ነው ቀንጭበን ያስደምጥናችሁ። እዚህ ጉዳይ ዝርዝር በምሽቱ ይቀርባል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ተካተዋል። እንደምን አምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ ማመሸው ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማረ አብሮን ያመሻል። ዋና ዘጋጃችን ጽዮን ግርማ ናት። አስቀድመን አጫጭር የዓለም ዜናዎችን እናስደምጣችኋለን። እንግዲህ ወልዶ ይቀጥላል።
በድጋሚ እንደምን አመሻችሁ። የኢትዮጵያ ወታደሮች በአማራ ክልል በቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሃን ዜጎች እንደገደሉ ነዋሪዎች ማስተዋወቃቸው፣ በሰሜን ኢትዮጵያ ያለው ሁኔታ አልተሻሻለም በሚል የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከሁለት ዓመታት በፊት ያወጡትን ፕሬዝዳንታዊ ትዕዛዝ በአንድ ዓመት ማራዘማቸው፣ እንዲሁም የኦሮሞ ቅርስ አመራርና መብት ተሟጋቾች ማህበር በተባበሩት መንግስታት ድርጅት ለኢትዮጵያ የተቋቋመው የሰብአዊ መብት ባለሙያዎች ዓለም አቀፍ ኮሚሽን የሥራ ዘመኑ እንዲራዘም ጥሪ ማድረጉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ ወታደሮች በአማራ ክልል በቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሃን ዜጎች እንደገደሉ ነዋሪዎች ማስተዋወቃቸውን የሮይተርስ ዜና ወኪል ዛሬ ዘግቧል። ከአንድ ወር በላይ ለሚሆን ጊዜ ከፌዴራል ኃይሎች ጋር ሲፋለሙ በነበሩ ሚሊሻዎች ጥቃት የደረሰባቸው የኢትዮጵያ ወታደሮች በዚህ ሳምንት መጀመሪያ በአማራ ክልል ባካሄዱት የቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሃን ዜጎችን መግደላቸውን ስድስት የአካባቢው ነዋሪዎች መናገራቸውን ጠቅሶ ሮይተርስ ዘግቧል። ሮይተርስ የኢትዮጵያ መከላከያ ሰራዊት፣ የፌዴራል መንግስትና የጠቅላይ ሚኒስትር አብይ አህመድ ቃል አቀባዮች በጉዳዩ ላይ አስተያየታቸውን እንዲሰጡ አርብ ዕለት ጥያቄ ቢያቀርብም ምላሽ አላገኘም። አድማጮቻችንና ተመልካቾቻችን የዚህን ዜና ዝርዝር በአብይ ርዕሳችን በሰፊው እንመለስበታለን። በሰሜን ኢትዮጵያ ያለው ሁኔታ አልተሻሻለም በሚል የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ከሁለት ዓመታት በፊት ያወጡትን ፕሬዝዳንታዊ ትዕዛዝ በአንድ ዓመት እንዳራዘሙ ትናንት አስታውቀዋል። በሰሜን ኢትዮጵያ የነበረው ጦርነት ለአሜሪካው የውጭ ፖሊሲና ብሔራዊ የጸጥታ ልዩ ስጋት ነው በሚል ጆ ባይደን በመስከረም 2014 ዓ.ም ፕሬዝዳንታዊ ትዕዛዝ አውጥተው ነበር። በሰሜን ኢትዮጵያው ጦርነት የመብት ጥሰት በመፈጸሙ በፈጸሙ ግለሰቦችና ተቋማት ላይ የሚመለከታቸው የአሜሪካ ተቋማት ማዕቀብ እንዲጥሉም በትዕዛዙ ተደንግጎ ነበር። በሰሜን ኢትዮጵያ ያለው እንቅስቃሴ በኢትዮጵያ ብሎም በአፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ላይ አደጋ የደቀነና እንዲሁም በአሜሪካ ብሔራዊ ጸጥታና የውጭ ፖሊሲ ላይ ያልተለመደና ልዩ አደጋ የደቀነ በመሆኑ ፕሬዝዳንታዊ ትዕዛዙ ለአንድ ዓመት ተራዝሟል ሲል ትናንት በፕሬዝዳንቱ ስም ከዋይት ሃውስ የወጣው መግለጫ አመልክቷል። ትዕዛዙ በፌዴራል መዝገብ ላይ ታትሞ ለአሜሪካ ምክር ቤት እንደሚላክም ተመልክቷል። መቀመጫውን በአሜሪካ ያደረገው የኦሮሞ ቅርስ አመራርና መብት ተሟጋች ማህበር የሥራ ዘመኑ በዚህ ዓመት የሚያበቃውና በተባበሩት መንግስታት ድርጅት ለኢትዮጵያ የተቋቋመው የሰብአዊ መብት ባለሙያዎች ዓለም አቀፍ ኮሚሽን የሥራ ዘመኑ እንዲራዘም ጥሪ አድርጓል። በመላ ኢትዮጵያ የመብት ጥሰቶችን ለመመርመር የዓለም አቀፉ ኮሚሽን ብቸኛ ተአማኒ ድርጅት ነው ያለው ማህበሩ፣ የሥራ ዘመኑ እንዲራዘም ከአሜሪካ ኮንግረስ አባላት፣ ከአውሮፓ ህብረት የፓርላማ አባላት እንዲሁም ከተመድ ባለስልጣናት ጋር በመገናኘት የኮሚሽኑ የስራ ዘመን እንዲራዘም መቀስቀሱን አስታውቋል። የኮሚሽኑ ያለፈው አመት መስከረም ሪፖርት በሰሜን ኢትዮጵያ ላይ ያተኮረ እንደነበር ያስታወሰው የማህበሩ መግለጫ የኮሚሽኑ ስራ ወደ ተቀረው የሀገሪቱ ክፍልና ወደ ኦሮሚያም እንዲስፋፋ ከኮሚሽኑ ጋር ባለፈው አመት ጀኒቫ ላይ በተወያየበት ወቅት አጽንኦት መስጠቱን አመልክቷል። በኦሮሞ ሲቪሎች ላይ በተለያዩ ኃይሎች ጥቃት ይደርሳል ያለው ማህበሩ ኮሚሽኑ በኢትዮጵያ ስራውን ለማስፋፋት መስማማቱ አስደስቶት እንደነበር ተቆሟል። በሀገሪቱ ህከት በመበራከት ላይ ባለበት ሰዓትና በኦሮሞዎች ላይ የጥላቻ ንግግር በተበራከተበት ሰዓት የኮሚሽኑ የስራ ዘመን ላይ ታደሰ የመቻሉ ጉዳይ አሳዛኝ ነው ሲል መግለጫው አመልክቷል። በመድረክ ላይ ያለው የሽግግር ፍትህ ጥረት ስራ በአብዛኛው የህከቱ ፈጻሚ ነው ሲል ለከሰሰው መንግስት መተው እንዳሳሰበው ማህበሩ ገልጿል። መንግስት የኮሚሽኑን ምርመራ እንዲቀጥል እንዲፈቅድ ጥሪ ያቀረበው ማህበሩ ለሽግግር ፍትህና እርቅ ተአማኒ እና ገለልተኛ ነው ሲል የገለጸው ኮሚሽን አስፈላጊ ነው ብሏል። አድማጮችና ተመልካቾቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በቻድ ድንበር ከተማ በሱዳን ጦርነት የተፈናቀሉ የሀገሪቱ ዜጎችን ያነጋገሩት በተባበሩት መንግስታት ድርጅት የአሜሪካ ልዑክ ሊንዳ ቶማስ ግሪንፊልድ የፈጥኖ ደራሽ ኃይሉን ምክትል መሪ እና የዋና አዛዡ መሐመድ አምዳን ዳግሎ ወንድም የሆኑትን አብዱራሂም አምዳን ዳግሎን ጨምሮ በከፍተኛ ባለስልጣኖችና አዛዦች ላይ ማዕቀብ እንደሚጣል አስታውቋል። የጎሳና የጾታ ጥቃትን ሸሽተው ቻድ ውስጥ የሚገኙ ሱዳናውያንን ያነጋገሩት ሊንዳ ቶማስ ግሪንቪልድ በሱዳን ግጭት ውስጥ የጅምላ የጭካኔ ጥቃት እንዳይኖር ከአሜሪካ የሚቻለውን ሁሉ ታደርጋለች ብለዋል። በሱዳን ህዝብ ላይ በደረሱት አንዳንድ የጭካኔ ተግባራት መደንቀጣቸውንም አስታውቀዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ረቡዕ ዕለት ባወጣው መግለጫ በአብዱራሂም ሐምዳን ዳግሎ የተያዙና አሜሪካ ውስጥ የሚገኙ ንብረቶችና ተያያዥ ይዞታዎችን በሙሉ ያገደ መሆኑን አስታውቆ ነበር። አብዱራሂም ሐምዳን ዳግሎ ማዕቀቡ ኢፍትሃዊ ነው ሲሉ ትናንት በቪዲዮ በለቀቁት መግለጫ ላይ አስታውቀዋል። በማሊ በእስላማዊ ነውጠኞች የደረሰ ነው በተባለ ጥቃት 64 ሰዎች ህይወታቸውን ባጡ ማግስት ዛሬ አርብ ደግሞ በሰሜን የሀገሪቱ ክፍል ባለ ወታደራዊ ሰፈር ላይ አጥፍቶ ጠፊዎች ጥቃት አድርሰዋል። ሰራዊቱ በማህበራዊ ሚዲያ ባወጣው መግለጫ የወታደራዊ ሰፈሩ የአየር ማረፊያ ውስብስብ ያለው ጥቃት ደርሶበታል ብሏል። ዝርዝር መረጃ ከመግለጽ የተቆጠበው ሰራዊቱ ጥቃቱን በመገምገምና የመልስ እርምጃ በመስጠት ላይ መሆኑን ገልጿል። በቀጠናው 3 የሳህል አገራትን ያበጠው የጂሃዲስቶች ጥቃት የተመድ ሰላም አስከባሪ ኃይል ከማሊ መውጣቱን ተከትሎ ባለፉት ሳምንታት ውስጥ ተባብሷል። አንድ የአየር ማረፊያው ሰራተኛ ለኤኤፍፒ ዜና ወኪል እንደተናገሩት የዛሬው ጥቃት በሁለት መኪኖች ላይ በተጠመዱ ፈንጂዎች የተካሄደ ሲሆን የተኩስ ሩምታም ተከትሏል። አንድ ቀን ቀደም ብሎ በአንድ ጀልባና የጦር ሰፈር ላይ በደረሰ ጥቃት 45 ሲቪሎችና 15 ወታደሮች ተገድለዋል። ከአልቃይዳ ጋር ግንኙነት ያለው ቡድን ለጥቃቱ ኃላፊነትን ወስዷል። በመጨረሻም የአሜሪካው ፕሬዝዳንት ጆ ባይደን ከዛሬ ጀምሮ ለሶስት ቀናት በሚደረገው የቡድን 20 አገራት ጉባኤ ላይ ለመገኘት ከሰዓታት በፊት ጉባኤውን በምታዘጋጀው ህንድ ኒው ዴልሂ ከተማ ገብተዋል። ፕሬዝዳንት ጆ ባይደን ኒው ዴልሂ ሲደርሱ የህንዱ የመንገድ ትራንስፖርትና የአውራ ጎዳናዎች ሚኒስትር ዴታ ቪጄ ሲንግ እንዲሁም በውጭ ጉዳይ ሚኒስትር ጻፊ የሆኑት ቫኒ ራው አቀባበል አድርገውላቸዋል። በዋና አባላቱ መካከል ክፍፍል እንዳለ የሚነገርለት የቡድን 20 ጉባኤ ላይ የቻይናው ሺ ጂንፒንግ አለመገኘታቸው የቡድኑን አስፈላጊነት ጥያቄ ውስጥ ከቷል ሲል ኤኤፍፒ በዘገባው አመልክቷል። ቡድን 20 የተባለው ስብስብ በቅድሚያ በእንደ አውሮፓውያን አቆጣጠር 1999 ቡድን 7 በሚል ተመስርቶ የነበረ ሲሆን በወቅቱ በነበረው የኢኮኖሚ ቀውስ ምክንያት የዓለምን ኢኮኖሚ በተመለከተ ተቀራርቦ ለመነጋገር በሚል የተቋቋመ ነው። ከ2008 ጀምሮ በየዓመቱ ጉባኤውን ሲያካሄድ ቆይቷል። በቅርብ ዓመታት ውስጥ ግን በአባላቱ መካከል በተለያዩ የዓለም ጉዳዮች ላይ ስምምነት ላይ መድረስ አስቸጋሪ እየሆነ መጥቷል። አዘጋጇ ህንድ በመጨረሻ ሰዓት ላይ ጭምር የዩክሬኑን ጦርነትና የአየር ንብረትን በተመለከቱ ጉዳዮች ላይ ስምምነት እንዲኖር ስትሯሯጥ እንደነበር ዘገባው አመልክቷል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዥ በአባላቱ መካከል ያለው መፋተግ ግጭትን የሚጭርና የህዝብን አመኔታ የሚያሳጣ ነው ሲሉ ትናንት ተናግረዋል። የቻይናው ፕሬዝዳንት ሺ ጂንፒንግ በጉባኤው ላለመታደም ወስነው ጠቅላይ ሚኒስትራቸው የሆኑትን ሌ ቻንግ ወደ ኒደሊ ልከዋል። አድማጮቻችንና ተመልካቾቻችን ለዜና የተመደበው ሰዓት በዚህ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ሀብታሙ መልሳቸዋል።
እንግዶልደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በዚህ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ጳጉሜ 3 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ረገፋም አብረውኛ መሻሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ በመደመጥ ላይ ይገኛሉ። የድምጽ አለያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ለቱ አበይ ርዕሰ ዘገባ እንሻገር። ከአንድ ወር በላይ ለሚሆን ጊዜ ከፌደራል ኃይሎች ጋር ሲፋለሙ የነበሩ ሚሊሻዎች ጥቃት ደረሰባቸው። የኢትዮጵያ ወታደሮች በዚህ ሳምንት መጀመሪያ በአማራ ክልል ባካሄዱት የቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሃን ዜጎችን መግደላቸውን 6 የአካባቢው ነዋሪዎች መናገራቸውን ጠቅሶ ሮይተርስ ዘግቧል። ሮይተርስ የኢትዮጵያ መከላከያ ሰራዊት፣ የፌደራል መንግስትና የጠቅላይ ሚኒስትር አብይ አህመድ ቃል አቀባዮች በጉዳዩ ላይ አስተያየታቸውን እንዲሰጡ አርብ ዕለት ጥያቄ ቢያቀርብም ምላሽ እንዳላገኘ ገልጿል። ስመኝሽ ቆየ ዝርዝሩን ታስተማናለች።
የሚደርስባቸውን አጸፋ በመፍራት ስማቸው እንዳይገለጽ የጠየቁ አንድ ነዋሪ ለሮይተርስ ሲናገሩ በማጆቴ ከተማ ህይወታቸው ካለፉት ሰዎች መካከል ህፃናትና አዛውንቶች እንደሚገኙበት አንዳቸውም ግን በሚሊሻ ቡድን ውስጥ እንዳልተሳተፉ አመልክተዋል። ተኗሪዎቹ አንዱ ወታደሮቹ ወንድሙን ሲገሉ መመልከቱን የገለጸ ሲሆን ሌሎች ነዋሪዎች ደግሞ ፍተሻው በቀጠለበት ወቅት የተኩስ ድምጽ መስማታቸውንና ግድያው እንዴት እንደተፈጸመ ግን በኋላ ከጎረቤቶቻቸው መስማታቸውን አስረድተዋል። ሮይተርስ የነዋሪዎቹን መግለጫ ገለልተኛ በሆነ አካል ማረጋገጥ አልቻለም። በሐምሌ ወር መገባደጃ ላይ በአማራ ክልል የተከሰከሰውን ግጭት ተከትሎ የፌደራል ኃይሎች ጥቃት ፈጽመዋል በሚል የሚቀርበው ክስ ዙሪያ መንግስት እስካሁን በይፋ የሰጠው መግለጫ የለም። ሆኖም ከዚህ ቀደም በአጎራባች ትግራይ ክልል በተከሰከሰው ግጭት የኢትዮጵያ መከላከያ ኃይሎች ሰብአዊ መብቶችን እንደሚያከብሩ መግለጹ ይታወሳል። የማጀቴ ከተማ ነዋሪዎች ከሮይተርስ ጋር ባደረጉት የስልክ ቃለ ምልልስ እሁድለት የፋኖ ሚሊሻ ታጣቂዎች በከተማው የነበሩ የመከላከያ ኃይሎች ላይ ጥቃት ማድረሳቸውን ገልጸው ሁለቱ ወገኖች ለተወሰኑ ሰዓታት ውጊያ ማካሄዳቸውን አመልክተዋል። ወታደሮቹ ቤት ለቤት ፍተሻውን ማካሄድ የጀመሩት ግጭቱ ከበረደ በኋላ መሆኑንም ተናግረዋል። ብዙዎቹ ሟቾች በተቀበሩባቸው አብያተ ክርስቲያናት የሚገኙ ሁለት ቄሶችን ጨምሮ ነዋሪዎቹ 29 እና 30 የሚሆኑ ሰዎች መሞታቸውን ገልጸዋል። ሮይተርስ ካነጋገራቸው ነዋሪዎች መካከል 3ቱ ንጹሃን ዜጎች በጥይት ተደብድበው መገደላቸውን ሲገልጹ ሌሎች 3 ሰዎች ደግሞ ሰዎቹ ምናልባት ወታደሮቹን ለመደገፍ ወደ ማጀቴ ከመጡ የተቀናቃኝ ጎሳ ማህበረሰብ በመጡ ሰዎች ተገድለው ይሆናል የሚል እምነት እንዳላቸው ተናግረዋል። እናት የተሰኘው ተቃዋሚ ፓርቲ ማክሰኞ ዕለት ባወጣው መግለጫ እሁድ ዕለት በማጀቴ ከተማ በተካሄደ የቤት ለቤት ፍተሻ ወታደሮች 29 ሰላማዊ ዜጎችን ያለ ርህራሄ ገድለዋል ብሏል። ሮይተርስ ያነጋገረው አንድ ሌላ የከተማዋ ነዋሪ 8 እና 9 የሚሆኑ የመከላከያ ኃይል ዩኒፎርም የለበሱ ሰዎች የቤተሰቦቹን መኖሪያ ግቢ ጥሰው ከገቡ በኋላ የ62 ዓመት ወንድሙን ሲገድሉ መመልከቱን ገልጿል። ወንድሜ ከውጭ የሰዎች ንግግር ድምጽ ሲሰማ ጎረቤቶቻችን መስለውት ነበር ያለው ይኸው ነዋሪ በእጁ ምንም አልያዘም ነበር። ከበሩ አጠገብ ቆሞ እነሱ በሩን ጥሰው ከገቡ በኋላ ከኋላው በጥይት መቱት ብሏል። አንድ ሌላ ነዋሪ ወታደሮች 29 ዓመት ወንድሙን በቤተሰቦቹ መኖሪያ ቤት በር ላይ እንደገደሉት ይናገራል። ሚስቱ እየሮጠች ወደኛ መጣች። ቤቴ ከሱ ቤት ምናልባት 15 ሜትር ርቀት ላይ ነው። እንደደረሰች በጥይት መቱት አለችን የሚለው ይኸው ነዋሪ ደሙ በየቦታው ፈሶ ነበር። ነገር ግን ድምጽ ማሰማት አንችልም ነበር። ስለዚህ ድምጻችንን ሳናወጣ እያለቀስን ነበር ሲል የነበረውን ሁኔታ አስረድቷል። ነዋሪዎቹ ወታደሮች በማግስቱ የማጀቴ ነዋሪዎች ከአንድ ከፍተኛ መኮንን ጋር ስብሰባ እንዲካፈሉ እንደሰበሰቧቸው የገለጹ ሲሆን ስብሰባውን ከተካፈሉት ነዋሪዎች አንዱ መኮንኑ ጥቃት ያደረሱባቸውን ሰዎች ማግኘት እንዳልቻሉ ሲናገር ነበር። ከዚህ በኋላ አንድ ጥይት ቢተኩሱ እናጠፋቸዋለን ብሏል ሲል ለሮይተርስ ተናግሯል። በአማራ ክልል እየተካሄደ ያለው ግጭት የተቀሰቀሰው የፌደራል ባለስልጣናት የክልሉን ደህንነት ለመሸርሸር እየሞከሩ ነው በሚል ቅሬታ ሲሆን መንግስት ግን ክሱን አይቀበልም። የተባበሩት መንግስታት ድርጅት ባለፈው ወር ባወጣው ሪፖርት በአማራ ክልል እየተካሄደ ባለው ግጭት እስካሁን ቢያንስ 183 ሰዎች መገደላቸውን አስታውቆ ሁሉም ወገኖች ግድያና ሌሎች የሰብአዊ መብት ጥሰቶችን እንዲያቆሙ ጥሪ አድርጓል። በአማራ ክልል ግጭቱ ከተነሳበት ጊዜ አንስቶ በክልሉ የኢንተርኔት አገልግሎት በመቋረጡ ኗሪዎች የገለጿቸውን በርካታ ክስተቶች ማረጋገጥ አስቸጋሪ ሆኗል። ጦርነቱ የተቀሰቀሰው ከትግራይ ክልል ተነስቶ በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው የእርስ በርስ ጦርነት ካበቃ ከ9 ወራት በኋላ ሲሆን የተባበሩት መንግስታት ድርጅት በሰሜኑ ግጭት የተካፈሉ ሁሉም ወገኖች በሰው ዘር ላይ የሚፈጸም ወንጀል ሊባሉ የሚችሉ የመብት ጥሰቶችን መፈጸማቸውን አስታውቆ ነበር። በትግራይ ጦርነት ከኢትዮጵያ ጦር ጎን ሆነው የተዋጉት የፋኖ ሚሊሻዎች አሁን በተቀሰቀሰው ግጭት የፌደራል ኃይሎች ገፍተው እስከሚያስወጧቸው ድረስ ዋና ዋና ከተሞችን መቆጣጠር ችለው ነበር። ግጭቱ ግን ራቅ ባሉ አካባቢዎች አሁንም እንደቀጠለ ነው። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየተደመጠ የሚገኘውን የአርብ ምሽት ስርጭታችንን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ስምኝሽ ያሰማችን የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል መቀሌ ይወስደናል። በመቀለ ከተማ ትናንት አሙስ በትግራይ ክልል ተቃዋሚ ፓርቲዎች ተጠርቶ የነበረው ሰላማዊ ሰልፍ በኃይል እንዲበተን መደረጉን ተከትሎ የታሰሩት የአራት ተቃዋሚ ፓርቲዎች 6 አመራሮች ዛሬ በቀዳማይ ወያነ ፍርድ ቤት የቀረቡ ሲሆን ችሎቱ በዋስ እንዲለቀቁም ወስኗል። ይሁንና ይሄ ዘገባ እስከተጠናቀረበት ሰዓት ድረስ ከእስር እንዳልተለቀቁ ታውቋል። ከ6 አመራሮች ጋር 150 የሚደርሱ ሰዎች አብረው እንደታሰሩ ቢገለጽም ፍርድ ቤት እንዳልቀረቡና ቤተሰቦቻቸውንም ማግኘት እንዳልቻሉ ተነግሯል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ነግረናል።
ትናንት ጳጉሜ 2 ቀን 2015 ዓመተ ምህረት መቀለ ላይ በጠሩት ሰልፍ ምክንያት ለእስር የተዳረጉት 6 የተለያዩ የፖለቲካ ፓርቲ አመራሮች በዋስ እንዲለቀቁ ፍርድ ቤት ወሰነ። አረና ለሉዓላዊነትና ለዲሞክራሲ ፓርቲ ድጋፉ የሰጠውና ሳልሳይ ወያነ ትግራይ፣ ውድብ ናጽነት ትግራይና ብሔራዊ ባይቶ አባይ ትግራይ የተባሉ ተቃዋሚ ፓርቲዎች በጋራ አስተባብረው ለትናንት የጠሩት ሰላማዊ ሰልፍ በኃይል ከተበተነ በኋላ በሰላማዊ ሰልፍ የተሳተፉና ያስተባበሩ በአጠቃላይ 150 የሚሆኑ ሰዎች መታሰራቸው ፓርቲዎቹ ገልጸዋል። ከታሰሩት ሰዎች መካከል የሳልሳይ ወያነ ትግራይ ሊቀመንበር ሃያሉ ጎዱፋይ፣ የፓርቲው አመራር አብለሎም ገብረ ሚካኤል፣ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ፣ የብሔራዊ ባይቶ አባይ ትግራይ ባይቶና አስተባባሪዎች ኪዳን አመነና ክብሮን በርሃም፣ እንዲሁም የአረና ለሉዓላዊነትና ዲሞክራሲ ሊቀመንበር አምዶም ገብረ ስላሴ ዛሬ ሐሙስ ጳጉሜ 3 ቀን 2015 ዓ.ም ምረት በመቀለ ከተማ ቀዳማዊ ያነ ፍርድ ቤት ችሎት ቀርበው እያንዳንዳቸው በ10,000 ብር ዋስ እንዲለቀቁ ፍርድ ቤት ወስኗል። ሆኖም የታሰሩት ፖለቲከኞች ይህ ዘገባ እስከተጠናቀረበት ሰዓት ከእስር ቤት አልወጡም። የፍርድ ቤት የዋስትና ወረቀት ቤተሰቦች ያቀረቡ ቢሆንም ሆኖም ሂደቱን ፖሊስ ስላዘገየው እንዳልተፈቱ ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። ሌላ ትናንት ከታሰሩት ሰዎች መካከል ከፍተኛ ድብደባ የደረሰባቸው በእስር የሚገኙ የሰልፉ ተሳታፊዎች የነበሩ ሕክምና ተከልክለው እንደነበሩ ሲገለጽ የቆየ ሲሆን በዛሬው ዕለት አመሻሽ ላይ ሕክምና እንዲያገኙ እንደተደረገ ከቅርብ ሰዎቻቸው ሰምተናል። ትናንት በፖሊስ ተይዘው ከታሰሩት ሰዎች መካከል ሰልፉን ካስተባበሩት አንዱ ፍቅር አሸብር ከቤተሰብ ጋር እንዳይገናኝ በመከልከሉ ያለበት ሁኔታ ማወቅ አለመቻሏ እህቱ ጻባ አሸብር ገልጻለች።
አላገኘናቸውም፣ በቃ ትላንት ከታሰሩበት መች እንደቀየሩ አላየንም፣ በቃ አጣናቸው እና በሰው ያሉበት ቦታ አጠያይቀን ስንሄድ ደግሞ አናስገባም አሉ የሉም አይሉም በቃ እናቀም ዞር በሉ ነው የሚሉ የት እንዳሉ አናቀም እዛ አሉ ተብለን ይሄድ ነው በስንት መከራ ሌላ ሰው እዚ ሰምቻለሁ እዚ ነው ያሉት ብሎ ሲመጣ ተለምነው ምግቡ አስገቡት ግን ለነሱ ይሁን ይኖሩ አይኖሩ እዛ ውስጥ ምን ይሆኑ ነው አናቀም በቃ ቤተሰብ ማግኔት አለበት ልጆቹን ምን ይሆኑ እንደሆነ ማወቅ አልቻልንም በቃ ልጆቻችንን ማግኔት እንፈልጋለን ጤንነታቸው ምን ሁኔታ ላይ ናቸው ለህግ ብለው አይደል እንዴ ስንት መከራ ይከፈለው በአግባቡ በህግ ይጠየቁ ቤተሰብ ያግኛቸው ምግብ ይሰጣቸው ለስርዓት ነው እነሱም እየጠየቁ ያሉት በስርዓት የሚገባቸው ነገር ይጠየቁ አሁን ግን የት እንዳሉ ምን ይሆኑ እንደሆነ አናውቅም
ሌሎች ታሳሪዎችም ከቤተሰቦቻቸው እንዳይገናኙ መከልከሉን ተናግራለች ሰባዊ መብታቸውን ተጠብቆ በህግ አግባብ ፍርድ ቤት ሊቀርቡ ይገባል ብላለች በትናንትናው ዕለት ከታሰሩት ፖለቲከኞችና የሰልፉ ተሳታፊዎች በተጨማሪ በግል የማህበራዊ መገናኛ የሚሰሩ ጋዜጠኞችም ታስረዋል ማሐሪ ሰለሞን ማሐሪ ካህሳይና ተሻገር ጽጋብ የተባሉ ጋዜጠኞች መታሰራቸውና በሰልፉ ላይም ድብደባ ተፈጽሞባቸዋል የሳልሳይ ወያነ ትግራይ ምክትል ሊቀመንበር አቶ አሉላ ኃይሉም የታሰሩት የፖለቲካ ፓርቲ አመራሮችና የትናንትናው ሰልፍ ተሳታፊዎች የታሰሩበት እስር ቤት ንጽህና የጎደለው መሆኑ ገልጸዋል
ትግራይ ውስጥ ያሉ እስር ቤቶች እነዚህ የማይታወቁትን ተተተን የሚታወቁት በጣም ከፍተኛ የጤና ችግር ሊያስከትሉ በሚችሉ ሁኔታና በጣም የታጨቀ ኢንፍራስትራክቸሩም ዜሮ ሊባል በሚችል ያለበት ሁኔታ ነው ያለው ይሄ እንግዲህ ሌላው ህዝባችን እየደረሰበት ያለው ግፍ ነው እንግዲህ እስር ቤት ውስጥ የሚያሳየው ይሄ ወደዚህ ነው እንግዲህ እንዲገቡ የተደረገው ሲገቡ ጀምሮ ያው እዛ ሮማናት አደባባይ ላይ በጣም ከፍተኛ ድብደባ የደረሰባቸው ደጋፊዎቻችን ጋዜጠኞች አክቲቪስቶች አባሎቻችን ነበሩ እነዚህ እንደደበደቧቸው ከነደማቸው ነው ወደ እስር ቤት የተወሰዱት እንግዲህ ያው የተደበደበ የደማ የተሰበረ ሰው ህክምና መወሰድ ነበረበት ግን የህክምና አገልግሎት እንዳያገኙ ተደርገው ተከልክለዋል ይሄ ብቻ ሳይሆን ቤተሰቦቻቸው ደግሞ ያሉበትን ሁኔታ አይተው ሌላም እርዳታ እንዳይሰጧቸው ቤተሰቦቻቸውም ሊያያቸው አልቻሉም ስለዚህ ያው የሰብአዊ መብታቸው በሙሉ ተገፎ ያለበት ሁኔታ ነውና ያው እንግዲህ በዚህ አንጻር ስናየው በጣም አደገኛ ሁኔታ ላይ ነው ያለው
መታሰሩና መንገላታቱ ለሚያካሂዱት የሰላማዊ ትግል ሂደት እንደማይገታውና እንደሚቀጥሉም ምክትል ሊቀመንበሩ ተናግረዋል
ፍርአቱን ባህሪ ነው የሚያሳየው እንግዲህ ይሄ ፍርአት አዲስ ፍርአት አይደለም በጣም ረጅም ጊዜ እዚህ ሀገር ኢትዮጵያ ውስጥም ሲሰራ የነበረ ፍርአት ነው ባህሪው ይታወቃል አሁን ደግሞ ግልጽ ብሎ በርግጥ እስካሁን ለያሻሽልም ሊቀየር የሚፈልግ ሳይሆን ጨራሽም ሰውበት አሁንም ልህን በዚህ ደረጃ ፖለቲካ ፓርቲ አመራሮች ተሰብስቦ አንድ ቦታ ላይ ታጎሩበት ዘመን እኔ አላቅም አትሊስት እዚህ ሀገር አሁን ግን አዲስ ታሪክ ነው ፈጽሞ ያለው ስርዓት አልበኛ አነት ጥንቡ የዚህ ስርዓት የአራት ፖለቲካ ፓርቲዎች ሊቀመናብርት ጨምሮ አባሎቻቸውን ሁሉ ሰብስቦ እየደበደበና እየቀጠቀጠ የሚያስር ነው ይሄ ስርዓት ነው እንግዲህ ከትግራይ ህዝብ ጫንቃ ላይ መወገድ አለበት ብለን ሰልፉም አንዱ ዲማንዱ ይሄ ነው የነበረው ስለዚህ የሰልፉ ዲማንድ እንዴት ትክክለኛ እንደሆነ ያሳየ ሂደት ነው እስካሁን ያለውና የትላንቱ ከዛ በፊትም የነበረው ሂደቶች ስለዚህ እኛ አሁንም ጥያቄዎቻችንን መሆን ያለበትን በሰላማዊና ፖለቲካዊ ትግል ለማስፈጸም ህዝባችንን ይዘን እንግዲህ አባሎቻችንና አማራሮቻችን ወጣሉ እንግዲህ ትግላችንን ከህዝባችን ጋር አጠናክረን የህዝቡን ከዚህ ባርነት ነጻ የመውጣት ትግል እናጣጥፋለን ብለን ነው እናስበው
በጉዳዩ ከከተማው አስተዳደርና ከክልሉ አመራሮች በአካል በመቅረብና በስልክ ማብራሪያና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም ሆኖም በትናንትናው ዕለት የመቀለ ከተማ ፖሊስ ጽፈት ቤት አዛዥ ኮማንደር ወልዳይ ማውጫ ለክልሉ መገናኛ ብዙሃን በሰጡት መግለጫ የታሰሩ ሰዎች ቁጥር 49 ብቻ ናቸው ብለዋል እንዲሁም ፖሊስ ያለ ጉዳት ህገወጥ ብለው የጠሩትን ሰልፍ መቆጣጠር መቻሉን ነው የገለጹት ለአሜሪካ ሙልጌታ አጽብሃም መቀለ
ሙልጌታን ለቀደመው ዘገባ እናመሰግናለን ከመካከለኛው ኢትዮጵያ ክልል ስልጤ ዞን ስልጤ ወረዳ ቅበት ከተማ ባለፈው ሰኞ ምሽት አንስቶ የሃይማኖት መልክ እንዳለው በተገለጸው ግጭት ተፈናቅለው ወደ ጉራጌ ዞን ቡታጅራ ከተማ የሸሹ ከአንድ ሺህ በላይ ተፈናቃዮች ወደ ቀያቸው እንዳልተመለሱ ተናገሩ። አሁን ጥቃቱን ሰግተው የሚሸሹ ምዕመናን መኖራቸውን ተፈናቃዮች ተቆመዋል። በተለያዩ ሰበቦች ይፈጸምብናል ላሉት ጥቃትና በደል መንግስት ዘላቂ መፍትሄ እንዲሰጣቸው የህግ የበላይነትም እንዲያስከብር ተማጽነዋል። ከስልምና ጉዳዮች ምክር ቤትና ከስልጤ ወረዳ ዞን አስተዳደር ያሉ ባለስልጣናትን ምላሽና አስተያየት ለማካተት ያደረግነው ሙከራ ስልካቸው ባለመነሳቱ ሊሳካ አልቻለም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የስልጤና ሀዲያ ሀገረ ስብከት ስራ አስኪያጅ መላከ ሕይወት ቀሲስ ንጉሴ ባወቀ መንግስት ችግሩን እንዲፈታ ከወራት በፊት ቢጠየቅም ችላ በማለቱ ግጭቱ መፈጠሩን ጠቁመዋል። ይሁንና በስልጤ ባህላዊ ሴራ ዳኝነት ስርዓት መሰረት የግጭቱን ለመፍታት ጥረት እየተደረገ እንደሆነ አክለው ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩን ልኳል።
በስልጤ ዞን ስልጤ ወረዳ ቅበት ከተማ ሙስሊም ወጣቶች በከተማው ተንሰራፍቶ ሴቶቻችንን ይጥላል ያሉትን የመተት መንፈስ ከፍተኛ ድምጽ ባለው ጸሎት እናስወጣለን ሲሉ ባደረጉት እንቅስቃሴ ከፖሊስ ጋር ተጋጭቷል። በግጭቱ የአንድ ሰው ህይወት በማለፉ በተካረረው ህከትና ሃይማኖትን ለይቶ ተፈጽሟል በተባለ ጥቃት 100 የሚደርሱ ቤቶች እንደተቃጠሉና ከ1000 በላይ የክርስትና እምነት ተከታዮች ተፈናቅለው በቡታጅራ ቅድስት ማርያም ቤተክርስቲያን እንደተጠለሉ ነዋሪዎች ለአሜሪካ ድምጽ ተናግሯል። የደህንነት ስጋት ስላደረባቸው ማንነታቸውን ያልጠቀሱ አንድ ተጎጂ እስካሁን ወደ ቀያቸው መመለስ እንዳልቻሉ ገልጿል። ዛሬም ከተማው ባለመረጋጋቱና የጥቃት ስጋትን በመኖሩ ተጨማሪ ዜጎች ሸሽተው እየወጡ እንደሚገኙም ጠቁሟል።
በየገጠሩ አቅማቸው ያልቻለ በእግር መጓዝ ያልቻሉ ሰዎች እየተንጠባጠቡ አሁንም እየገቡ ነው። ከፎቶ አርሴማ ቤተክርስቲያን ያሉ ሰዎች አሉና እነሱ ረጅም ጉዞ ተጉዞ ነው እየመጡ ያሉት። ኪሎስ የሚባልበት ገጠር አለ ትንሽ ከተማ፣ ከዛ እየተሸጋገረ ነው በኢንቴኖ በቆሼ በኩል ዞሮ ቡታጅራ እየገባ ያለው። በየቀኑ ህዝቡ እየጨመረ ነው ያለው።
ለደህንነታቸው ስለሚሰጉ ስማቸውን መጥቀስ ያልፈልጉ ሌላው አስተያየት ሰጭም ከቤታችን ወጠን ችግር ላይ ወድቀናል ሲሉ ተጠልለው ካሉበት ከቡታጅራ ቅድስት ቤተ ክርስቲያን በስልክ ለአሜሪካ ድምጽ ተናግሯል።
የምግብ ችግር አለ። እንደገና ያ ቦታ እስከሚሰራ መንግስት ይህን እርዳታ እንዲያደርግልን ነው የምንፈልገው።
ምን አይነት እርዳታ?
ይኸው የምግብ እርዳታ። አሁን ከነ ለበስናት ጨርቅ ነው የወጣ ነው። ልብስ የለን፣ ምግብ የለን። ይህ ነው
ሁከቱ ከተፈጠረበት ካለፈው ሰኞ ነሐሴ 29 ቀን 2015 ዓ.ም ምሽት ጀምሮ ለቅበት ከተማ ፖሊስ ጽህፈት ቤት አዛዥ፣ ለስልጤ ዞን፣ ለስልጤ ወረዳና ለቅበት ከተማ አስተዳደር ባለስልጣናት እንዲሁም ለእስልምና ጉዳዮች ምክር ቤት ኃላፊም የአሜሪካ ድምጽ ተደጋጋሚ የስልክ ጥሪ አድርጓል። ዳሩ ግን ለጥሪው ስለማይመልሱና ቢያነሱም አስተያየት ለመስጠት ፍቃደኛ ባለመሆናቸው ምላሻቸውና አስተያየታቸውን ለማካተት አልቻልንም። ይሁንና የስልጤ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ የስልጤ ወረዳ ቅበት ከተማ አስተዳደርን ጠቅሶ ባለፈው ረቡዕ ጳጉሜን 1 ቀን 2015 ዓ.ም ባወጣው መግለጫ ግጭቱ የተፈጠረው የህዝብን አብሮነትና አንድነትን በመሸርሸር ቅራኔ እንዲፈጠር ጸብጫሪ ያላቸው አካላት በፈጠሩት ሁከት ነው ብሏል። በግጭቱ የአንድ ሰው ህይወት እንዳለፈና 9 ሰዎች መቁሰላቸውን ዞኑ በመግለጫ ማረጋገጡን መዘገባችን ይታወሳል። ከተፈናቃዮቹ ውስጥ አስተያየት የሰጡ ሌላው የቅበት ከተማ ነዋሪ በበኩላቸው በየጊዜው በተለያዩ ሰበቦች ከፍተኛ ጥቃትና በደል እንደሚደርስባቸው አስረድቷል።
እያንዳንዱ ክርስቲያን ጥፋት ኖረበትም አልኖረበትም በቃ የተፈረጀ በሙሉ ያን ስራ ሰርቷል በሙሉ ጅምላ ሃይማኖቱ ላይ የሃይማኖቱ የእምነቱ ተከታይ ላይ ነው ይሄ በደል ይሄ ጥፋት የደረሰው።
መንግስት ዘላቂ መፍትሄ እንዲያበጅላቸውና የህግ በላይነትም እንዲያስከብርላቸው ተማጽኗል።
እኛ ሀገራችን ሰላም ቢሆንልን ደስ ይለናል። ወደ ቀያችን ብንመለስ የጠፋውን ንብረታችን እንኳን ማየት አልቻልንም። ወደዛ ተመልሰን ያለውን ነገር ታስተካክልን በሰላም በፍቅር ከአሉ ማህበረሰብ ጋር እንደ ድሮ ብንቀጥል ደስ ይለናል።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስልጤና የሀዲያ ዞኖች ሀገረ ስብከት ስራ አስኪያጅ መልአከ ሕይወት ቀሲስ ንጉሰ ባወቀ በግጭቱ ለጥቃት የተጋለጡ ምዕመናን በከፍተኛ ችግር ላይ እንደወደቁ ገልጿል። ከቅበት ከተማ የሸሹ ወደ ቡታጅራ ከተማ የመጡትንም የተጠጉበት የቅድስት ማርያም ቤተ ክርስቲያን የተገኘውን የመገበቻቸው እንደሆነም ተናግሯል።
ህጻናት አሉ፣ አራስ ህጻናት አሉ፣ ትንንሽ ህጻናት አሉ፣ ሴቶች፣ እናቶች፣ አዛውንቶች፣ ሽማግሌዎች ሁሉ አሉ። አስጠልለዋቸው የቡታጅራ ምዕመን ነው አሁን እየመገባቸው ያለ። መንግስት እንኳን መጥቶ ያያቸው የሚል አሁንም እየለፈለፍን ግን ማንንም መጥቶ ያያያቸው የለም። የሚለብሱት እንኳን አይዘው አሉት። ቤታቸው የተቃጠለባቸው ናቸው። ምን ይዘው ይወጣሉ?
እስካሁን ከቡታጅራ ወደ ቀየው የተመለሰ ነዋሪ አለመኖርና ይልቁንም ስጋት ያደረባቸው ተጨማሪ ምዕመናን ወደዛው ሸሽተው ይሄዱ እንደሆነ ስራ አስኪያጁ ጠቁሟል። በስልጤ ሰላም ባህላዊ የዳኝነት ስርዓት ግጭቱን ለመፍታት ጥረት እየተደረገ እንደሚገኝ ማመላክቷል።
አሁን ከመቶ በላይ የሚሆኑ ቤቶች ናቸው ጥቃት የደረሰባቸው የፈረሱ። ሰዎቹ ደግሞ ሻስራ ቤት የሚደርሱ ናቸው። አሁን ዛሬ ሽማግሌዎች ዝም ብለው ነው ወደ ቦታቸው ግቡ የሚሉት። ሽምግልና ይዘው ግን ያበላሹ ሽማግሌዎች እንዳይገቡ አድርገ ከዙሪያው በስልሴራ ወይም ስራት በዙሪያው ያሉ ሽማግሌዎች መጥተው ይህንን ጉዳይ እንዲያዩት ለማድረግ ዛሬ ከነሱ ጋር እንነጋገራለን።
የቅበት ከተማ ሽማግሌዎች ነን ያሉ ሰዎች ትናንት ተፈናቃዮቹ ወደሚገኙበት ቡታጅራም ቅድስት ማርያም ቤተክርስቲያን ቢሄዱም ተፈናቃዮቹ በገለልተኝነታቸው ላይ እምነት ስላጡ እንደተመለሱ ስራ አስኪያጁ ገልጿል። የግጭቱ መንስኤ ሳይደበሰበስ በከፍተኛ ጥረትና ጥንቃቄ መፍትሄ እንዲሰጠውም አክሎ አሳስቧል። የስልጤ ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ መግለጫ የአገር ሽማግሌዎች፣ የሃይማኖት አባቶችና የከተማ ነዋሪዎች ግጭቱ ተባብሶ የከፋ ጉዳት እንዳደረሰ ማድረጋቸውን ጠቅሶ በጉዳዩ ላይ ህብረተሰቡ ተቀራርቦ እንዲወያይ ጥሪ አቅርቧል። ዛሬ ከሰዓት በኋላ ከስልጤ ዞን የመጡ የአገር ሽማግሌዎች፣ የሃይማኖት አባቶችና የመንግስት ባለስልጣናት በቡታጅራ ከተማ በከፍተኛ ጥበቃ ስር ሆነው ከተፈናቃዮች ተወካዮች ጋር እንደተወያዩ አንድ የቡታጅራ ከተማ ነዋሪ ለአሜሪካ ድምጽ ጠቁሟል።
ሽማግሌዎች አሉትም ሴራና የሚባል የባህል አዳራሽ አለ። ከፍተኛው ህዝብ ነው ያለው። አዳራሹ ላይ ገብተዋል። እስካሁን ድረስ አልወጡም። በመከላከያ ተጠብቋል።
የአካባቢው መንግስት ችግሩን እንዲፈታው ከወራት በፊት ጀምሮ ተደጋጋሚ ጥሪ ቢያደርግም ከጸጥታው ዘርፍ ውጭ ሌሎቹ ችላ ማለታቸውን የጠቀሱት የስልጤና የሀዲያ ዞኖች አገረ ስብከት ስራ አስኪያጅ መላከ ህይወት ቀሲስ ንጉሥ አወቀ አሁንም አገረ ስብከቱ ዘላቂ መፍትሄ እስኪሰጠው ለመንግስት አቤት ማለቱን መቀጠሉን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከአሜሪካ ድምጽ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ቀጣዩ ዘገባ ስንሻገር በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን ያቤ ደንጎራ ወረዳ የጸጥታ ጽፈት ቤትና የሚሊሻ ጽፈት ቤት ኃላፊዎች ባለፈው ሳምንት ረቡዕ በታጣቂዎች ተፈጸመባቸው በተባለ ጥቃት እንደተገደሉ ወረዳው አስታውቋል። የወረዳው የጸጥታ ሁኔታ አሁንም እንዳልተሻሻለ ኃላፊው ተናግረው በዚህ ሳቢያ የሟቾቹን አስክሬን አግኝቶ የቀብር ስርዓታቸውን መፈጸም እንዳልቻለም ገልጸዋል። ከአማራ ክልል ጋር በሚያዋስኑት የወለጋ ወረዳዎች የጸጥታ ስጋቱ እንደቀጠለ መሆኑንም አመልክተዋል። ገልሞ ዳዊት ተጨማሪ አለው።
በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን የአቤ ደንጎሮ ወረዳ ሁለት የጸጥታ ዘርፍ አደረጃጀት ኃላፊዎች በታጣቂዎች መገደላቸውን የወረዳው የፖለቲካ አደረጃጀት ጽህፈት ቤት ኃላፊ አቶ ሽመልስ ታደሰ ለአሜሪካ ድምጽ ገልጸዋል።
ወጂማ ነገኛ ቦባሜ ወገና ዋጅራ ሚሊሻት ወገና ዋጅራ ነገኛ
የጸጥታውን ሁኔታ ለመከታተል መስክ ወጥተው የተገደሉት የጸጥታና ደህንነት ጽህፈት ቤት ኃላፊው አቶ አምሳሉ ፈቃዱና የሚሊሻ ጽህፈት ቤት ኃላፊው አቶ ረብራ ደሩሻ ናቸው። የተገደሉትም በወረዳችን በሚንቀሳቀሱ የአማራ ጽንፈኞች ነው።
ጥቃቱ ከተፈጸመ አንድ ሳምንት ቢያልፈውም የአካባቢው የጸጥታ ይዞታ ባለመሻሻሉ የሟቾቹን ኃላፊዎች አስክሬን አግኝቶ የቀብር ስነ ስርዓታቸውን ለመፈጸም እንዳልተቻለ ኃላፊው አስረድተዋል።
አንድ ናኖ ተናራክሻል አመዩ ኮሚኒኮኒ ዶከራ ጋራራ ወሎ አሚሆል ኮሴዋን ይሮዳ።
የአካባቢው የጸጥታ ሁኔታ ዛሬም አስቸጋሪ ነው። ይህ ኃይል ከተለያየ ቦታ ተሰባስቦ አሁንም በስፍራው እንዳለ ነው። የሚመለከተው አካል ወደፊት መስራት ያለበት ነገር እንዳለ ሆኖ የሐላፊዎቻችንን አስክሬን እስካሁን ድረስ ለማግኘት አልቻልንም።
የአቤ ደንጎሮ ወረዳ ነዋሪ እንደሆኑ የገለጹልን ሌላ ነዋሪም ታጣቂዎቹ ባለፈው ሳምንት ሰኞ ሌላ ግድያና የከብት ዝርፊያ ፈጽመው እንደነበረ ተናግረዋል።
ከብቶችንና ፍየሎችን ዘርፈው ሲነዱ የቀበሌው ነዋሪዎች ደርሰው ሊያስጥሏቸው ሲሉ ተኩስ ከፍተው ሶስት ሰዎችን ገለዋል። ከሟቾቹ አንዱ ታሪኩ አቁማ ይባላል። የሌሎቹን ስም በትክክል አላውቅም። ነዋሪዎቹ ተረባርበው ዘርፈው ሲነዷቸው ከነበሩት ከብቶች ገሚሱን ማስጣል ችለዋል። ነገር ግን ታጣቂዎቹ ወደ ጃርቴና አሙሩ የሚያቋርጡበት መንገድ አላቸው። በዚያ መካከል እየተመላለሱ ነው ጉዳት የሚያደርሱት።
በሆሮ ጉድሩ ወለጋና በምስራቅ ወለጋ ዞኖች አዋሳኝ ወረዳዎች ጽንፈኞች ሲሉ በገለጿቸው ታጣቂዎች ይፈጸማል ባሉት ጥቃት ምክንያት ትምህርትና ጤናን ጨምሮ መሰረታዊ አገልግሎቶች እንደተቋረጡ ነዋሪዎች ይናገራሉ። ከአንገርማዶ በሚገኝ አንድ ወረዳ የጤና ባለሙያ እንደሆነ የገለጹት ነዋሪ እንዲህ ይላሉ።
አብሌ በየሄዱ ሲያንም ያያጅላን
በጸጥታ ችግር ምክንያት አገልግሎታቸውን ያቋረጡ የወረዳው የጤና ጣቢያዎች ብዙ ናቸው። ለምሳሌ በእኛ ወረዳ ሁለት የጤና ጣቢያዎች አገልግሎት እየሰጡ አይደሉም። በእነሱ ስር ያሉ ሁሉም የጤና ባለሙያዎችም ለህይወታቸው ስለሰጉ ወረዳውን ለቀው ሄደዋል። ይህም ማህበረሰቡ በቂና ተገቢ አገልግሎት እንዳያገኝ አድርጓል።
የአቤዶንጎሮ ወረዳ ፖለቲካ ድርጅት ጽህፈት ቤት ኃላፊ አቶ ሽመልስ ታደሰ የወረዳውን የጸጥታ ችግር ለመፍታት የጸጥታው መዋቅር የበላይ አመራሮች በቅርቡ ከነዋሪው ጋር ምክክር ማድረጋቸውን ገልጸዋል። ሆኖም ጽንፈኞች ሲሉ የገለጹአቸውን ታጣቂዎች ጥቃት ለመቆጣጠር ብዙ ስራ እንደሚጠበቅ አመልክተዋል። ጉዳዩን አስመልክቶ ከአማራ ክልል እየተሻገሩ ጥቃቱን አድርሰዋል ከተባሉት ኃይሎች ምላሽ ለማግኘት ተደጋጋሚ ሙከራ ብናደርግም ለጊዜው አልተሳካም። የአቤዶንጎሮ ወረዳ ነዋሪ ከሆኑ የአማራ ተወላጆችን መረጃ ለማግኘት በእጅ ስልካቸው ላይ በተደጋጋሚ እየደወልን ሙከራ ብናደርግም ባለመስራቱ አልተሳካም። ይሁንና በተመሳሳይ ጉዳይ ቀደም ሲል ያናገርናቸው የአከባቢው ነዋሪዎች በየጊዜው በማንነታቸው በደል እንደሚፈጸምባቸውና የሚደርስላቸው አካል እንደሌለ ጠቅሰው ተደራጅተው ሲከላከሉ ደግሞ ጽንፈኞች እንባላለን ሲሉ ምላሽ መስጠታቸው አይዘነጋም። የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብራኤል ቃል አቀባይ እንደሆኑ የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ መርሽፋ በበኩላቸው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ቀደም ሲል ለቪኦኤ መናገራቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ ራዲዮ ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችን ተጠናቆ የሁለተኛው አጋማሽ የመጀመሪያ ቅንብር ያረጀው አመትን ሽኝትና የአዲሱን አመት ተስፋ ይመለከታል። ሁለት ሺህ አስራ አምስት ኢትዮጵያን አመት አልፎ አዲስ አመት ሊመጣ ጥቂት ቀናት ብቻ ቀርተውታል። ለመሆኑ ያለፈው አመት እንዴት አለፈ? ለመጪውስ ምን ተስፋ አለ? መስፍን አራጌ ከደሴ ከተማ የተወሰኑ ነዋሪዎችን አነጋግሯል።
አስተያየታቸውን የሰጡን የደሴ ከተማ ነዋሪዎች የተጠናቀቀው አመት ኢትዮጵያ እንደ ሀገር አማራ እንደ ክልል የተፈተኑበት አመት ነበር ይላሉ።
ስሜ ሽፋይ ለማርያም ይባላል። የደሴ ከተማ ነዋሪ ነኝ። ባለፈው 2015 የነበረው ሁኔታ አገራችን በተለይ ከፕሪቶሪያው ስምምነት ወዲህ በርካታ ለውጦች፣ በርካታ መልካም ነገሮች እናያለን ብለን ነበር። ግን በአብዛኛውን በፖለቲካ ግጭት ምክንያት በርካታ ተፈናቃዮችን የተስተናገደበት ስመለከት፣ እንዲሁ አጠቃላይ የኑሮ ሁኔታም በጣም ከፍተኛ እየናረ መሄዱ፣ ይሄ ሁሉ ህዝቡን ያጎሳቆሉ የሚሄዱ ነገሮችን በማየት አሁን ደግሞ በዚህ በክልላችን ባለው ግጭት እጅግ እያዘንኩና በጣም እየተሰማኝ ነው ያለሁት። በእድሜ ገና ለጋ ወጣት በነበርኩበት ሰዓት ላይ ከትላልቅ ወጣት ወንድሞቼ ጋር ዘምር ያለው ያልተገራ ፈረስ ጠቅልይ ያላችሁ ከማጨው ደንብሮ ለንደን ገባላችሁ በማለት ንጉሱን አውግዥ ያለው። ከዛ በመቀጠል አዲሲቱ ኢትዮጵያ አዲስ ለውጥ ታገኛለች ብለን ያው በ1970 ዓመተ ምህረት አካባቢ በኢትዮጵያ ህዝቦች አብዮታዊ ፓርቲ ወይም በኢሃፓ ኢሃወሊ በሚባል ወጣት ሊግ ውስጥ ላይ የተወሰነ አነስተኛ ተሳትፎ አድርጌያለሁ። መታሰርም ሌሎች ነገሮችም ደርሰውብኛል እና ወደ ይቻ ሀገር አዲስ የፖለቲካ ስርዓት ይመሰረታል ብለን ተስፋ አድርጌ ነበር። እስካሁን ድረስ የህዝብ መንግስት ማግኘት ያልተቻለበት ሁኔታ ነው የማየው። በመልካም አስተዳደር ጉዳይ በመጀመሪያ ደረጃ የህዝብ መንግስት እውን የሚሆንበት መንገድ እንዳለመታደል ሆኖ እስካሁን ድረስ የመጣንበት መንገድ ብዙ ጊዜ መሪዎቻችን ስልጣንን ብቻ በስስት በያዝ እንጂ ለህዝብ በማሰብ ህዝብን ወደ ተሻለ አቅጣጫ ለማራመድና ለመምራት የተሻለበት ሁኔታ አልታየም። የተለያዩ ምክንያቶችን ይሰጣሉ። የመጣው መንግስት የዋለው መንግስት እያወገዘ ጊዜ ያማረረ የሚሄድበት እንጂ በቀጥታ ህዝቡን የኑሮ ለውጥ እንዲኖረው የፖለቲካ አስተሳሰቡ እንዲራመድ ልማት እድገት እንዲኖር የተደረገበት ነገር ብዙም አልታየም። እዚህም ውጤታማም አልሆንም ብዬ አምናለሁ።
እስሜ ያለም ከልካ ይባላል። የምኖረው ደሴ ከተማ ውስጥ ነው። አሮጌው አመት በጣም አስፈሪና ያው አስቸጋሪ ነበረ። አንድ በጸጥታው ምክንያት ለምሳሌ አሁን ያው በጸጥታው ምክንያት መንገዶች ወደ አዲስ አበባ ለመሄድ በጣም ችግር ነበረ። ሪፈራልም ተብለው የሄዱ ሰዎች ደብረ ብርሃን ላይ የተለያየ ቦታ ላይ የተጉላሉ የሚገኙበት ሁኔታ ነበረ እና ያለፈው አመት በጣም አስከፊና ያው በጣም ችግር ነው።
ሲፈልግ የታቸው በቀለ ባላለሁ የደሴ ከተማ ነዋሪ ነኝ። አሁን ያገባደረን ያለው አሮጌው አመት ለኢትዮጵያውያን በጣም ከባድ የጭንቅ አመት ሆኖ ያለፈ ነው። ይሄ ነው በግል ማስበው ብዙ ነገሮችን ያየንበት ብዙ ንጹሃን ዜጎችን ያጣንበት ለማውራት በጣም የሚከብድ በጣም የከበደኝ እስኪያልቅ ድረስ ስጓጓለት የነበረው አመት ነው። ሰው እንደፈለገ ገብቶ ወጥቶ ሰርቶ የማይገባበት ጊዜ የነበረበት እስካሁን እስካለንበት ሰዓት ድረስ ሁሉም ነገር ምቹ ያልሆነበት ጊዜ ነውና ይህን ወቅት እንዲያልቅ መመኘው አመት ነው ነው ማለት በደፈናው።
ለምሳሌ አሁን የመንግስት ሰራተኛ ነኝ፣ ደሞዜ ትንሽ ነው፣ ልጆች አሉኝ። እንደገና ደግሞ ለማስተዳደር በጣም አስቸጋሪ ነው። በዚህ ምክንያት ኑሮ በመወደዱ ምክንያት የተለያዩ ሸቀጣሸቀጦችም ከተለያዩ ቦታዎች አይገቡም። ለምሳሌ አሁን እኔ ልጅ አለችኝ፣ አካል ጉዳተኛ ልጅ አለችኝ። በቂ መድኃኒት እንኳን ለማግኘት በጣም አስቸጋሪ ነበረ። እና ያው ኑሮ በጣም የከፋ ነው። እና አሁንም ቢሆን ለመግዛት ጤፍም ለመግዛት የተለያየ ነገርም ለመግዛት ገንዘቡ በቂ አይደለም፣ ደሞዛችን ማነስተኛ ነው፣ ምቹ አልነበረም እና አስቸጋሪ ነው በጣም። እኔ አሁን የወር ደሞዜ ተጣርቶ 2700 ብር አገኛለሁኝ። እንደገና ከዚህ ላይ ደግሞ ያው በማገኘው ጤፍም ሸመኩኝ የተለያየም ነገር ግዜ ወር እስከ ወር አብቃቅቼ ኖራለሁ። በቃ ከማገኘው ገንዘብና ካለው የኑሮ ሁኔታ አይጣጣምም። አዎ አይጣጣምም። ያው ግን ያው ግድ ወርተኛ ስለሆነ ወር ስኮር ያው አብቃብክተን የግድ መኖር ነው ያለብን። ያው ቤት ውስጥም አንዳንድ ነገር እየሰራም ይሻሻጡ ነገሮች እየሸጥኩኝ ኑሮዬን ለማሸነፍ ችያለሁ።
እስካሁን ድረስ የህግ የበላይነት አለመከበሩ የሰው ልጅ ከቤቱ ከሰርቶ ውሎ የመግባት ጉዳይ እጅግ አጠያያቂ ሆነ። አጥፊዎች ሲቀጡ ወይም አጥፊዎች ህጋዊ እርምጃ ሲወሰድባቸው የማናይ ሁልጊዜ በአእምሯችን የምናስተላስለው ሞትን ብቻ መርዶን ብቻ መስማት መሆኑ እጅግ አስደንጋጭና እጅግ አሳሳቢ ነው። ሀገሪቱንም ወደ ከፋ መስመር ትሄዳለች የሚል ከባድ ስጋት አለኝ። 2015 ማለት ከባድ ነገር ነው። በሃይማኖት የተነሳውን ነገር አዲስ አበባ ላይ የሚነሱ ነገሮች ሳዳምጥ፣ በአማራ ክልል አሁን ላይ ያለው ነገር ሀገሪቱን ወደ ባሰ ችግር ትገባለች የሚል ከባድ የሆነ ስጋት ውስጥ ላይ ጨምሮ ነው ያሳለፈው ይሄን አመት ብዬ አስባለሁ።
አሁን የሚገርመህ ብዙ ጊዜ ብዙ ኢትዮጵያውያን አንድ የሚያደርገን አትሌቲክሱ ስፖርት፣ ያው ስፖርት ወዳድ ህዝብ ነው። አትሌቲክሱ ደግሞ አንገታችንን ቀና አድርገን የምንሄድበት እስከዛሬ ድረስ የምንኮራበት ባለማችን ራሳችንን እናስተዋውቅበት ነበረ። የሚገርመህ ግን ያለምንም መደበቅ የምነግርህ ይሄንን እንኳን ድል ለማጣጣም ዜናውን ለማየት ለመስማት እንኳን ብዙም ፍላጎትና ይሄን ያክል ያለን አሁን ኢትዮጵያ ያለችበት ሁኔታ ያንን እንኳን አድርገን በጋራ ድላችንን እንኳን ልናከብርበት ያልቻልንበት ዜናውን ለመስማት እንኳን ብዙም ተያልንበት በወቅቱ። አሁን እኔ ዜናውንም አሁን አንዳንድ ጊዜ በኢንተርኔት ነው። አሁን ወቅቱ እንደምታይ ኢንተርኔት የለውም፣ አልተከታተልኩትም ከስራ እንትን ብዙውን ነገሮች ነው። አሁን ያንን እንኳን የጋራ ነገራችንን እንኳን አንጸባርቀን የማናይበት ጊዜ ነው። ይሄን ያክል ከባድ ነበር።
አዲሱ አመት ከተሰናባቹ አመት የተሻለ የሚዘከር ይሆናል ሲሉ ተስፋቸውን ሰንቀዋል አስተያየት ሰጪዎቹ።
እኛ እንግዲህ አዲሱን አመት ተስፋ የምናደርገው ምንድነው? የሰላም የፍቅር ጊዜ እንዲሆን አዲሱ አመት፣ ጦርነት እንዲበቃ፣ ሰላም እንዲፈጠር። እንደገና ሲቀጥል ደግሞ እኛ ዝቅተኛ ደሞዝ ያለን ሰዎች ደግሞ መንግስት በተቻለው አቅም ኑሯችንን አሻሽሎ ደሞዛችንን ቢያስተካክልልንና ከዚህ አዘቅት ብንወጣ የተሻለ ነገር ነው።
በአዲስ አመት የምጠብቀው እንደኛ ሳይሆን እንደ ሰው ሳይሆን እንደ እግዚአብሔር ቸርነት አሪፍ አመት እግዚአብሔር ደግሞ በቃችሁም ይለን አመት እንዲሆን ምኞቴ ነው። ከፈጣሪ
2016 መንግስት ዝቅ ብሎ እነዚህን በብስፎት ወይም ደግሞ በግጭት ውስጥ የገቡትን ጠበንጃ የታጠቁ ሰቡርኖች ጋር ይደራደራል የሚል እምነት አለኝ። ለህዝብ ሲል ለሀገር ሲል ለሚወርነው ኢኮኖሚ ሲል ይደራደራል የሚል እምነት አለኝ።
በማዳመጥ ላይ ያላችሁ ከአሜሪካ ድምጽ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። በድሬዳዋ ከተማ ንጹህ ንግድ ቀጠና ከአንድ አመት በፊት ቢመረቅም እስካሁን በሙሉ አቅሙ ስራ እንዳልተጀመረ ተገልጿል። በአንጻሩ በርካታ ባለሀብቶች ባስመጭና ላኪ ዘርፍ ለመሳተፍ የስራ እቅድ አዘጋጅተው የካፒታል መጠናቸውን አስመዝግበው እየጠበቁ እንደሚገኙም ተጠቁሟል። ንጹህ ንግድ ቀጠና አሰራሩ በአገሪቱ የንግድና የገንዘብ ህጎች እንዳልተመራ እንዳልሆነና የራስ ህጎች ሊዘጋጁለት እንደሚገባም ተመልክቷል። አዲስ ቸኮል ዝርዝሩን ይዟል።
የድሬዳዋ ከተማ በአገሪቱ የመጀመሪያና ብቸኛ የሆነው ንጹህ ንግድ ቀጠና ካስመረቀች አንድ አመት አለፋት። ንጹህ ንግድ ቀጠናው ድሬዳዋ ላይ ያሳደራል ተብሎ የተጠበቀው ጉልህ አሻራ ግን እስካሁን ብዛም አልታየም። ከጥቂት አመታት በፊት ከአዲስ አበባ ዩኒቨርሲቲ የተመረቀው ወጣት የኖክ ደርቤ ንጹህ ንግድ ቀጠናው ሲመረቅ ተስፋ ካሳደረው የከተማ ወጣቶች አንዱ ነበር።
ስሜ ነው ደርቤ ይባላል። እዚህ ድሬዳዋ ከተማ አስተዳደር ኗሪ ነኝ። በኢንጂነሪንግ ከአዲስ አበባ ዩኒቨርሲቲ ተመርቄያለሁ። አዎ መጀመሪያ ኤክስፒክት እንዳደረግ ነው በጣም ብዙ የሥራ ዕድሎች ይዞ እንደሚመጣ ለከተማዋ ነዋሪዎች እዚህ ተወላጅ ለሆኑ የሥራ አጥ ወጣቶች ብዙ የሥራ ዕድል ይዞ እንደሚመጣ በጣም ተስፋ ነበር። አዎ እስካሁን ድረስ ብዙም ነገር ባናይ በጣም ብዙ ነገር ኤክስፒክት እናደርጋለን። ተወላጅ አሉ ብዙ ሥራ አጦች እንደሪ ከተማ ውስጥ እዚህ የገር ተወላጆች ሆነው ብዙ ነገር ኤክስፒክት አድርገናል። እስካሁን ድረስ ግን ብዙም ያናለ ምንም ያየሁት ነገር የለም። ስለማስተዋቂያዎች ምንም ነገር የለም። የሥራ ዕድሎችን ማሁን እኛ ለተበቅ ነው ይጀምራም አይመስልኝም። ሙሉ ለሙሉ ራሱ ፊቶስ ነው አክቲቭ ይሆን አይመስልኝም።
ለዋሪነቱ ባህረር የሆነው ወጣት ገዳሙም እሱና ጓደኞቹ ንጹህ ንግድ ቀጠናው የሥራ ድል ብቻ ሳይሆን ንግዱንም የማማሞቅና ዋጋም የሚያረጋጋ ይሆናል ብለው ተጠብቀው ነበር።
ስሜ ገዳሙ አማር ይባላል ከሐረር። ያኔ ፍሪ ትሬድ ተከፍቷል በድሬዳዋ ሆናል ሲባል ይገጠመን ማለት የተጠበቀው ነገር እኔም ጓደኞቼ ንግድ ላይ ነው የሚሰሩትና በቃ የኑሮን ነገር ያኔ እየተባባሰ ነበር የመጣው። ምንም አለመረጋጋት ነበር እና ያ ነገር ሲፈጠር በቃ ደስን ያለን ሁላችንም በቃ ኑሮ የሆነ የመቀነስ ሁኔታ ይመጣል፣ ሁሉም የመረጋጋት ሁኔታ ይመጣል የሚባል በታችን የሚገቡ ቃዎች አሉና በቃ የመረጋጋት ሁኔታ ይፈጠራል ብለን ነበር ያሰብነው ሁላችንም በአካባቢው ያሉ ልጆችና። አሁን ላይ ግን አመት ሆኖታል እንግዲህ እንደውም እየባሰ ነው የመጣው ከመጀመሪያው። ይሄ ነገር እንዴት እንደሆነ እኛም ግራ ገብቶናል። እና ከንግዱ መረጋጋት የበለጠ ደግሞ የሥራ እድል ይፈጠርልናል ብለው ያሰቡ ብዙ ልጆች ነበሩ ጓደኞቼ። እና አሁን ላይ ምንም የለም ማለት አመት ሆኖታል እንደውም እየባሰ ነው የመጣው።
የድሬዳዋ ንጹህ ንግድ ቀጠና 3 ዘርፎችን በሱር እንዲስት እቅድ ተይዞበታል። ቀድሞ ሥራ የጀመረው የኢንዱስትሪ ፓርክ አንዱ ነው። ያስመጭና ላኪ ንግድ እንዲሁም የሎጂስቲክስ ሥራም በንጹህ ንግድ ቀጠናው በትኩረት እንዲሰራባቸው ከታሰቡ ዘርፎች መካከል ነበሩ። ዱባይን ጨምሮ የዓለም በርካታ ከተሞች ከመሰረታቸው የቀየራቸው ንጹህ ንግድ ቀጠና በድሬዳዋም እንደሚጀምር በተመሰረበት ዕለት ወጣት ሥራ ፈላጊዎች ብቻ ሳይሆኑ ባለሀብቶችም በሙሉ አቅም ወደ ተግባር እንዲገባ በጉጉት ጠብቀውታል። ከንጹህ ንግድ ቀጠናው ያገኘነው መረጃ እንደሚያመለክተው ከፍተኛ የገንዘብ አቅም ያላቸው ከ1000 በላይ ባለሀብቶች የካፒታል መጠናቸውን የሚገልጽ የሥራ እቅድ አዘጋጅተው አስገብተዋል። ሆኖም የንግድ ቀጠናው የሎጂስቲክስ እንዲሁም ያስመጭና ላኪነት ሥራን ባለመጀመሩ ላለፈው አንድ ዓመት እየተጠባበቁ ናቸው። ይህ መዘግየት የተፈጠረው የንግድ ቀጠናው የሚጠበቅበት ባለመስራቱ ሳይሆን የአገሪቱ ነባር የንግድና ገንዘብ ህጎች ንጹህ ንግድ ቀጠናን ስራ ለመስራት ስለማያስችሉ እንደሆነ የቀጠናው ስራ አስኪያጅ አቶ ካሚል ኢብራሂም ያስረዳሉ።
የንግድ ህጋችን የፋይናንሻል ሲስተማችን ከባንኪንግ አንፃር ተያይዞ ማለት ነው ከንጹህ ንግድ ቀጠና ጋር ምህድ መሆን መቻል አለበት። ስለዚህ የናሽናል ባንክ ወይስ ደግሞ ብሔራዊ ባንክ ይሄን ነገር የማዘጋጀት ኃላፊነት አለበት። ለዛ ውስጥ የሚሆን ለዛ ግቢ ውስጥ የሚሆን ለቀጠና ውስጥ የሚሆን ፋይናንሻል ሲስተም ዳይሬክቲቭ መዘጋጀት አለበት። ስለዚህ እሱ ዝግጅት ላይ ናቸው ኦልሬዲ ጨርሷል እነሱም። ሌላ ደግሞ ኢንሴንቲቭ ፓኬጅ አለ እዛ ግቢ ውስጥ የሚገባ በዚህ በሎጂስቲክ እና በትሬድ የሚሳተፉ ባለሀብቶች ምን አይነት ኢንሴንቲቭ ፓኬጅ ያገኛሉ የሚለውን ደግሞ ሚኒስትሪ ኦፍ ፋይናንስ ይሄን ኃላፊነቱን ወስዶ እየተንቀሳቀሰ ነው የሚገኘው። ስለዚህ እሱ ይቀራል ማለት ነው። ስለዚህ ሁለቱ ዘርፎች ላይ በዚህ አመት ሙሉ ለሙሉ እንጀምራለን ብለን እያሰብን ነው ያለነው ማለት ነው።
የንግድ ሚኒስቴርና ብሔራዊ ባንክን ጨምሮ በርካታ የመንግስት ተቋማትን የሚያስተሳስረው አዲሱ አሰራር የመጨረሻ ረቂቁ ለፌደራል መንግስት ተልኮ እንዲጸድቅ እየተጠበቀ እንደሚገኝ ያስታወቁት አቶ ካሚል በመጪው 2016 ዓመተ ምህረት ጸድቆ ለተግባር እንደሚውል ተስፋቸውን ይገልጻሉ። የኢንዱስትሪ ፓርክ ግንባታ ረጅም ጊዜና በጀት እንደሚወስድ የጠቀሱት አቶ ካሚል ለነጻ ንግድ ቀጠና የሚያስፈልጉ የኮንቴነር ማስቀመጫ እንዲሁም ያስወጪና ላኪዎች መጋዘኖች ግን በባለሀብቱና በኢትዮጵያ ንግድ መርከብ በኩል ስለሚገነቡ አሰራሩ ጸድቆ እንደመጣ ለመጀመር አስቸጋሪ እንደማይሆን ይናገራሉ።
ፕሮጀክት እንደ ኤክስፖርት ለሚሰሩት የባለሀብቶች ዋናው የሚያስፈልገው ኮንቴነር ተርሚናል ነው። ያንን ማዘጋጀት ነው። ከኮንቴነር ተርሚናል ተጨማሪ ደግሞ ኮንቴነር ተርሚናል ላይ አገልግሎት ሊያሰጡ የሚችሉትን ማሽነሪዎችና እንትሮች ደግሞ እኛ ለጊዜው ያንን አገልግሎት መስጠት ስለማንችል የኢትዮጵያ ሺፒንግ አገልግሎት ከኛ ጋር ሰርቪስ ሌቭል አግሪመንት ገብተናል ተዋውለናል ማለት ነው። ስለዚህ ቀጥታ ይሄድ ወደ ስራ ስንገባ ባለሀብቶቻችን እና ኢትዮጵያ ሺፒንግ ላይንስም ይገባል አገልግሎታቸውን በተቀላጠፈ መልኩ ያገኛሉ ማለት ነው ቦታ ላይ። ሁለተኛ ደግሞ ዌርሃውስ ነው ለዚህ ለነዛ ማን ነው ኢምፖርት ኤንድ ኤክስፖርት ለሚያስፈልጋቸው ኢምፖርት ኤንድ ኤክስፖርት እና ሎጂስቲክ ላይ ዌርሃውስ በሁለት አይነት መንገድ ያገኛሉ። አንደኛው እኛም በራሳችን እንትን እናረጋለን ብለን ያዝነው አለ። ሁለተኛ ደግሞ እዛው በተዘጋጀው መሬት ላይ እኛ እንደ መንግስት መሬት እናቀርብላቸዋለን በሊዝ የራሳቸው ዌርሃውስ ይገነቡና ተከታታሚ ዌርሃውስ ይገነቡና የሎጂስቲክና የገቢዎች እቃዎቻቸውን የሚሰሩበት ቦታ ይሆናል ማለት ነው።
ይሄን በንግድና ሎጂስቲክ ዘርፍ የታየው መዘግየት ግን ለወጣት ሄኖክ በቀላሉ የሚታይ አይደለም።
አሁን እንደ ግል ለሆነ ስታስተው ጊዜ አንድ አመት ቀላል አይደለም። አመት ከመናምንም ቢሆን ቀላል አይደለም። እንደዛ ግን ያው እዛ ጋር ደግሞ ያሉ ነገሮችን አጠጣልቅ ይላል ይችላል ግን እንደወጣት እንደ ኤክስፔክት እንደምናረገው እንደኛ ትንሽ ይከብዳል። መሆን ነበረበት ቶሎ ነበር ወደ ስራ መግባት የነበረበት።
በሎጂስቲክስ እና ንግድ ዘርፉ ስራ ለመጀመር የዘገየው ንግድ ቀጠና በኢንዱስትሪ ፓርክ በኩል ግን የተሻለ አፈጻጸም ያሳየ እንደሚገኝ ስራ አስኪያጁ አቶ ካሚል አስረድተዋል።
ሼዶችና ዌርሃውሶች ኢንዱስትሪያል ፓርክ በነበረበት ጊዜ 15 ባለ 11000 ስኩዌር ካሬ ሜትር ባለ 5500 ስኩዌር ካሬ ሜትር እና ባለ 3000 ስኩዌር ካሬ ሜትር ገንብተን ለባለሀብቶቹ ለማስተላለፍ ረጅም ጊዜ ባለሀብቶቹን ስለመነና እንዲገቡ በተለያየ አይነት መንገድ ያወረ ስራ ስንሰራ ነበር። ነገር ግን ከ15000 ሄሮ 3000 ሄሮች ብቻ ናቸው የተያዙት። አሁን ኦልሞስት ሁሉም ተይዟል ለጻ ቅድ ከተገናኘ በመሆኑ ምክንያት ስለኛ በዚህ በነጻ ንግድ ቀጣናችንና በቀጥተኛ የሆነ የውጭ ምንዛሬና ቀጥተኛ ያልሆነ ብሎ በሁለት ይካፈላልና እዚሁ በአገር ውስጥ ዶላር የሚሸጥበት ማለት ነው። ስለዚህ በሁለቱ ድምር ወደ 10.7 ሚሊዮን ዶላር በነጻ ንግድ ቀጠናው ገቢ ተገኝቷል። በዚህ በ2015 ማለት ነው።
ነጻ ንግድ ቀጠናው በሁሉም ዘርፎችና በሙሉ አቅም ወደ ተግባር ሲገባ እስከ 40 ሺህ ለሚደርሱ ሰዎች የሥራ ዕድል ይፈጥራል ተብሎ ይጠበቃል። የዛሬ 4 ዓመት በተመረቀው ኢንዱስትሪ ፓርክ ዘርፍ ግን ለ3000 ሰራተኞች ዕድል አስገኝቷል። ከነርሱ መካከል 1000 የሚሆኑት የሥራ ዕድል ያገኙት ባለፈው አንድ ዓመት ብቻ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን። በኦሮሞ የገዳ ስርዓት ምስጋና የሚቀርብባቸውና ልዩ ልዩ መልእክቶች የሚተላለፉባቸው ባህላዊ ክዋኔዎች አሉ። ከነርሱም አንደኛው የሸኖዬ ባህላዊ ጨዋታ ነው። ሸኖዬ በልጃገረዶች የሚከወን ባህላዊ ጨዋታ ሲሆን ሰሞኑን በኦሮሚያ ክልል ምዕራብ ሸዋ ዞን አምቦ ከተማ ጨዋታውን እየከወኑ ያሉት ልጃገረዶች የከተማው ልዩ ትዕይንቱ ነው ታይቷል። ናኮር መልካ የአምቦ ከተማ ልጃገረዶችና የመርሃ ግብሩን አቀናጆች አነጋግሮ ተከታዩን አቀናብሯል።
በወጣቶች የሚዘወተረው የሸኖዬና ጎቤ የወጣቶች ባህላዊ ጨዋታ የኦሮሞ ህዝብ የምዝጋናና የመሰብሰቢያ ባህል ለሆነው ሬቻ ተጠቃሾች ናቸው። ባህላዊ ጨዋታው ከጊዜ ወደ ጊዜ በተለይም በከተሞች እየተመናመነና እየተዘነጋ እንደመጣ ወጣቶች ይገልጻሉ። የጨዋታውን ባህላዊ ስርዓት ከጥንቱም ወደሚታወቅበት ቱባ ገጽታውና ይዘቱ መልሶ ማንበር እንደሚያስፈልግ ወጣቶች መክረዋል። በዚህችም የጳጉሜ ሰሞን ተሰብስበው የጨዋታውን ክዋኔ በአውደ ትርኢት ወይም ፌስቲቫል መልክ ሊያሳዩን ተዘጋጅቷል። በኦሮሚያ ክልል ልዩ ልዩ አካባቢዎች የሚከወነውን ሽኖዬ የልጃገረዶች ባህላዊ ጭፈራ ወጣቶች በየቤቱና በየጎዳናው በቡድን እየሆኑ ይጫወቱታል። የመተጫጫ አጋጣሚ እንደሆነም ልጃገረዶቹ ይናገራሉ። ከጫዋታው ተሳታፊዎች አንዷ ሚልኪ በራሳ ሽኖዬ የልጃገረዶች ነጻነት መገለጫ ነው ትላለች። ለቀጣዩ ትውልድ መተላለፍ የሚገባው እሴት እንደሆነ ማክላ ገልጻለች።
የሽኖዬ በዓል የልጃገረዶች በዓል ነው እና በነጻነት ወጣው የሚዘፍኑበት እንኳን ለአዲስ አመት አደረሳችሁ የሚሉበት ከክረምት ወደረቃ እንኳን በሰላም አደረሳችሁ የሚሉበት በጣም ተወዳጅና ምርጥ የሴቶች በዓል ነው። በሽኖዬ ወቅት ሴቶች በዓሉን በጠበቀ መልኩ እንደፈለጉ አምረው በደንብ ተውበው ለብሰው የሚወጡበት ነው። አንደኛ ነገር ይሄ ነገር እንዳይቋረጥና ለሚቀጥለው ጄኔሬሽን እንዲተላለፍ እሱን ነው እየሰራ ያለነውና በየአመቱ ልጃገረዶች በተቻለ እንደዚህ ይሄ ነገር በደንብ እንዲቀጥል ሁሌም ቀጥሎ መደረግ ያለበት ነገር የሚበረታታ ነገር።
ወጣት ሄለን ታምራት በበኩሏ በሽኖዬ ጫዋታ ልጃገረዶች እየጨፈሩ ገንዘብ ከማግኘት ባሻገር አጥንትን የሚያለመልም የወላጆች ምረቃ እንደሚቀበሉበት ትናገራለች።
እንኳን አደረሳችሁ የተባለ ከን ቦቃብራን ዱከነ ገና ባሴ ቦቃብራ በገኑ ሀገር ስትይ የተባለ ከጠላማው ክራንት እንኳን ወደ ብርሃኑ መስከረም አመጣህን የተባለ የሚጠፈር በዓል ትልቅ በዓል ነው ማለት ነው። ለልጃገረዶች ትልቅ በዓል ነው ራሳቸውን የሚያሳዩበት እና ደግሞ ያላገቡ ሴቶች አይወጡ ያለንን እድል በወጣትነታችን የምንጠቀምበት በዓል ነው ማለት ነው።
የሽኑይ ጫውታ ከእንግጫ ወይም አደይ አበባ ለቀማው እስከ ባህላዊ ጫዋታው ድረስ ሳቢ እንደሆነ የምታስረዳው ሌላ የጫዋታው ተሳታፊ ኬቤኪ ታደሰ ልጃገረዶችም ይታዩበታል ትላለች።
አንድ አያህል ተሰብስበን አንድ ላይ ሽኖዬ ያልን እየጨፈርን ነበርና ማለት ነው። እሱም ደግሞ ሽኖዬ ለኛ ትልቅ በዓል ነው፣ ትልቅ አመት በዓል ነው። ምንፈላለግበት፣ ምንጣራበት፣ ምንገናኝበት፣ በዓላችን ምናከብርበት፣ ማንም በዚህ ሰዓት ቤተሰብ እንኳን ሊቆጣ ሊናገር የማይችልበት በዓል ነው ማለት ነው። ለኛ ሽኖዬ ትልቅ በዓል ነው ማለት ነው። አሁን ትላንትና ማታ ነው የምንጀምረው ከእንግጫ ለመውሰድ ስንሄድ ማለት ነው። እንግጫ ለቀማ ስንሄድ ከዛ ነው የምናገኘው። ከትላንትና ጀምሮ እስካሁን ከኛ ጋር የሚከታተሉት እኛን ለማየት የሚሄዱት ብዙ ሰዎች አሉ ማለት ነው። ይሄን ባህል ይሄን ቅርጽ ደግሞ እንደ ዓለም አስተዋውቀን ለቀጣይ ትውልድ ማስቀመጥ አለብን፣ ማስተላለፍ አለብን።
ባምቦ ዩኒቨርሲቲ ሎሬት ጸጋዬ ገብረ መድህን የባህል ጥናትና ምርምር ማዕከል የመርሃ ግብሩ አስተባባሪ አቶ ተፈራይ ቲቻ በማዕከሉ የሚሰለጥኑ ልጃገረዶች የሽኑዬን ባህላዊ ጫዋታ ለህብረተሰቡ እያዘከሩ እንደሚገኙ ገልጸዋል።
የአርት ክለብ ነው በአሁኑ ሰዓት እያሳየ ያለው ሽኑዬን የተሰኘ። ሽኑዬ ማለት በኦሮሞ ባህል ክረምቱን ወጥቶ ወደ አዲሱ ዓመት የሚሸጋገሩበት ሴቶች ሳር ነቅሎ በየቤቱ እየሄዱ ሳሩን እየሰጡና እንኳን አደረሳችሁ እንኳን አደረሰን ብሎ የሚጨፍሩበት፣ ራሳቸውን የሚገልጹበት፣ የሚደሰቱበት የልጃገረዶች ጭፈራ ቀን ነው።
አባገዳ ከበደ ቤከታ ልጃገረዶቹ የጭጋጋማውን ክረምት ማለፍና የነፋሻማውን ብሩህ የመጸው ወይም ጥብ ይወራት መምጣት በባላዊ ጭፈራ እንደሚያበስሩ አመልክተዋል።
ጆሌን ጋሜን ወየሆየና ስርብቱ
ያልበቁና ያልጋምሩ መሃል ራሳቸውን ተላይተው ዙሪያውን ጸጉራቸውን ያሳደጉ ጋሜ ህጻናት ሆያውዬ ከጨፈሩ በኋላ የምመጣው የባል ዋዜማ ደግሞ በጳጉሜ ሳምንት በልጃገረዶች የሚከወነው የሽኖዬ ባላዊ ጨዋታ ነው። በዚህም ላይ ውሃ ታች ውሃ ሆኖ የሰነበተው ጨለማው የክረምት ወራት እየቀለለና ያለፈ ብሩህ የመጻይ ወቅት መምጣቱን ያበስራሉ። አሁን ትውልዱ ባህሉን ጠንቅቆ አውቆ ክዋኔውን እያንጸባረቀ ነው። ለወጣቱ ትውልድ ደጋግሜ የምመክረው ባህላችሁን ግለጡ፣ ባህላችሁን አትዘንጉ ነው። ዛሬ የተደረገውም ትልቅ ነገር ነው።
ልጃገረዶቹ ወደ አምቦ ከተማ ከንቲባ አቶ አጫሉ ገመቹ ጽህፈት ቤት ጎራ ብለው ሽኖዬ የባህል ጫዋታን ሲያሳዩ የ10,000 ብር ስጦታ ተበርክቶላቸዋል። እንዲሁም በከተማዋ መስሪያ ቤቶችና ድርጅቶች ተዘዋውረው እየጨፈሩ ልዩ ልዩ ስጦታና ገንዘብ እየተበረከተላቸው የከርሞ ሰው ይበለን እየተባሉ ተመርቀዋል። ሽኖዬ ልጃገረዶች ባህላዊ ጫዋታ ነባር ይዘቱንና እሴቱን እንደተጠበቀ ለቀጣዩ ትውልድ እንዲተላለፍ ሁሉም የበኩሉን ጥረት እንዲያደርግ ተጠይቋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኩር መልካን በጅጉና መሰግናለን። አድማጮቻችን ቀደም ብለን ያሰማናችሁ ዘገባዎችን እንዲሁም ሌሎች መረጃዎችን voamharit.com የተሰኘውን ድረገጻችንን በመጎብኘት ታገኛላችሁ። የማህበራዊ ገጾቻችንን መጎብኘት አዘንጉ። አብራችሁን ስለነበራችሁ በጅጉና መሰግናለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በቅንብሩ አብሮን ቆይቷል። ጽዮን ግርማ ዋና አዘጋጃችን ናት። በሁሉም ስፍራ ባሉ ባልደረቦቻችን ስም መልካም የሳምንት ማገባደጅ ይሁንላችሁ። መልካም ምሽት። Thank you.